ባለፈው መስከረም በቡራዩ ከተማና በአካባቢው እንደዚሁም በአዲስ አበባ ተከስቶ በነበረው ግጭትና ግድያ በተጠረጠሩ ከመቶ በላይ ሰዎች ክስ መመስረቱን የጠቅላይ አቃቢ ሕግ አስታውቋል። ክስ ከተመሰረተባቸው መካከል የሐሰት መረጃ በማሰራጨት ግጭቱን ያባባሱ እንደሚገኙበትም ነው ያመለከተው። ከቡራዩ ጋራ በተያያዘ በአጠቃላይ በ81 ሰዎች ላይ ክስ መመስረቱን 18ቱ ደግሞ የፍርድ ቤት መያዣ ወጥቶባቸው እየተፈለጉ መሆናቸውን አስረድተዋል። እስክንድር ፍሬው በጠቅላይ አቃቢ ሕግ የተሰጠውን መግለጫ ተከታትሏል።
የኦነግ አመራሮችን ለመቀበል ዝግጅት እየተደረገ በነበረበት ባለፈው መስከረም ወር መጀመሪያ በቡራዩና አካባቢው እንደዚሁም በአዲስ አበባ የተፈጠረው ግጭትና ግድያ የምርመራ ሂደት ነው ትናንት በአቃቢ ሕግ ይፋ የተደረገው። በጠቅላይ አቃቢ ሕግ የድንበር ተሻጋሪ የተደራጁና አገራዊ ጉዳት የሚያስከትሉ ወንጀሎች ዳይሬክተር አቶ ፈቃዱ ጸጋ 649 ሰዎች በቁጥጥር ስር ውለው እንደነበር አስታውሰዋል። በተደረገው ማጣራት ደግሞ ቁጥሩ እየቀነሰ መምጣቱን ገልጸዋል።
321ዱ ምንም የሌሉበት ስለሆነ ወደ ማህበረሰቡ ተመልሶ እንዲቀላቀሉ ውይይት ተደርጎ ተመልሷል። ሌሎች ደግሞ በስርቆት በፌዴራል መንግስት ስልጣን ስር የማይወድቁ መፈናቀሎቹ ሲፈጸሙ፣ ቤቶች ክፍት ሲያገኙ፣ ስርቆት የፈጸሙ ወደ 126 በላይ ተጠርጣሪዎች ከተማው ምርመራ እንዲሰራባቸው ተላልፏል። መጨረሻ ላይ 109 ሰዎች ላይ ክስ መስርተናል። ከዚህ ውስጥ 81ዱ አሉ። 28ቱ በተለያየ ምክንያት በጊዜው ቁጥጥር ስር ሊውሉ ያልቻሉ ናቸው። አሁንም ማስረጃውን ተሰብስበን ክስ የመሰረትንባቸው ሰዎች ስለሆኑ ማንነታቸው የተለየ ስለሆነ የፍርድ ቤት መያዣ ትእዛዝ ወጥቶባቸው እየታደኑ ያሉ ናቸው። በተለያየ ቦታ ያሉ አንዳንዶቹ እዚያ አካባቢ እያሉ የሚሸሸጉ የሚደብቁ ሊሆኑ ይችላሉ። ጥብቅ ክትትል የሚፈልግ ነው የሚሆነው። የክትትል ቡድኑ ከፌዴራል ፖሊስና ከኦሮሚያ ቡራዩና አካባቢ ፖሊስ ጋር ተባብሮ ስራዎችን እየሰራ ያለበት ሁኔታ ነው ያለው። እነዚህ ተከሳሾች የወንጀል ህግ አንቀጽ 245 ቁጥር 3 እና እንደየተሳትፏቸው ደግሞ የግድያ ወንጀል በመፈጸም የግድያ ሙከራ በመፈጸም ውንብድና በመፈጸም የተከሰሱ ናቸው። ተደራራቢነት
በአዲስ አበባም እንደዚሁ በቁጥጥር ስር የዋሉ ሰዎች እንዳሉ ዳይሬክተሩ አብራርተዋል።
አዲስ አበባ ላይ ጎን ለጎን ተይዞ ምርመራ ሲጠራባቸው የነበሩ ሰዎች ነበሩ። ይሄ ከተማ የተወሰነ ክፍል አይገባም፣ በአባባሉ ቄሮ አይገባም። ቄሮ አዲስ አበባ የሆነ ገመራው ሊቀበል አይመጣም ሊሆን አይችልም በማለት ከመስከረም 2 ጀምሮ የተወሰነን ቡድን ለይቶ የማጥቃት ስራ የፈጸሙ ሰዎች ተይዞ እንዲሁ ምርመራ ሲጠራባቸው የነበሩ እዚህም ላይ 68 ሰዎች ላይ ክስ መስርተናል። 68ቶቹም ተይዞ ያሉ ናቸው። የተወሰኑ በሌሉበት መከሰስ የነበረባቸው ነገር ግን በሌሉበት ስንከስ ቢያንስ እስከ 20 ስሞች መለየት አለባቸው። ስም ሙሉ ስም አይደንቲፋይ መደረግ አለበት። እነዚያ ያልተለዩባቸውና ምርመራዎቹ የሚቀጥልባቸው ሁኔታ ነው የሚኖረው። እነሱም አንዱን በአንዱ ላይ በማነሳሳት በተነሳሳው ድርጊት ውስጥ ተሳታፊ በመሆን በወንጀል ህጉ አንቀጽ 245 ቁጥር 3 እንዲሁም ደግሞ የግድያ የውንብድና የግድያ ሙከራ በመፈጸም ተጠርጥረው የታሰሩ ናቸው።
በዚያን ወቅት በቡራዩ 37 ሰዎች፣ በአዲስ አበባ ደግሞ 28 ሰዎች መገደላቸውን፣ ሁለቱ ደግሞ ከየት እንደሆኑ እንዳልተለየም ጠቅሰዋል። በቁጥጥር ስር ከዋሉት መካከል የሐሰት መረጃ ያሰራጩ ሁለት ግለሰቦች እንደሚገኙባቸውም አቶ ፈቃዱ በዚሁ መግለጫ ተናግረዋል።
ጉዳዩን በጣም ማነሳሳት የሚፈልጉ ሁለት ተጠርጣሪዎችም አይደንቲፋይ ተደርገዋል። ማለት ከሆነ በኋላ ለምሳሌ በመገናኛ ብዙሃን ጭምር የስድስት ዓመት ልጅ ስትደፈር በቡድን አይቻለሁ ስትል የነበረች ሴት የስድስት ዓመት ልጅ ሴት ልጅ የሌላት ድርጊቱም ስለመፈጸሙ ምንም ነገር የማታውቀው ነገር ግን ራሷም ፍርድ ቤትም ቀርባ የእምነት ቃሏ ስትሰጥ ሊሆን የሚችል ፋክት ስለሆነ ተደፍራ አይቻል ጅብን ጉዳዩ ሊቤስ ይችላል ብዬ በማሰብ ነው ይቅርታ ይደረግልኝ የሚል ድርጊት ጭምር ውስጥ የገባችበትና ተለይታ የሐሰት ወሬ በማውራት ህዝቡን በማነሳሳት የተከሰሰቻለች። እንዲሁ ሂደት ላይ ያለ መጨረሻ ውሳኔ የምንሰጥበት የእህቴ ጡት ተቆርጧል ያለ ወጣት እህቱ በወቅቱ በዛም ያልነበረች አርባ ምንጭ የነበረች ነገር ግን መጨረሻ ላይ አንተ ጥሩ ተናጋሪ ስለሆን ይህን ነገር ብትናገር የተወሰኑ ሰዎችን ማነሳሳት ትችላለ ብሎ ስለገፋፉኝ እዚህ ድርጊት ውስጥ ገብቻለሁ ብሎ የተናገርበትና በምርመራ ይሄ ድርጊት ያልተፈጸመ መሆኑ መጨረሻ ላይ የውሸት ወሬ መሆኑ የተረጋገጠባቸው ምርመራዎች የነበሩ መሆኑን ለማንሳት ነው።
የፌዴራል ጠቅላይ አቃቤ ሕግ በትናንትናው መግለጫ በአገሪቱ ሌሎች አካባቢዎች በተከሰቱ ግጭቶች ላይ ያደረገውን ምርመራ ውጤትን ይፋ አድርጓል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።